የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮቻችን፣ የዛሬ ሐሙስ ሐምሌ 11 2011 ዓ.ም 11/11/11 ማለት ነው ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
የምሽቱ የጋቢና ቪኦኤ የመወያያ ጉዳያችን ጤናማ የሆነ የውይይት ባህልን ለማምጣት ምን ማድረግ ይገባል የሚል ይሆናል።
ማደና ማደ ሆኖ መወናጨፍ ከሆነ ግን አሁንም ስጋቶች እየከበዱ እንጂ የተሻለ አይመጣም።
ምን የምለው ከአሁን በፊት ከነበረን ግንኙነት እርስ በርስ ሊሆን ይችላል ህዝብ በጣም ላልቷል።
ወጣቱ እኩልን ለማምጣት ነው መታገል ያለበት።
ከሶስት ተወያይ ወጣቶች ሀሳብ የቀነጨብ ነውና ያሰማናችሁ። ውይይቱን ከዝግጅታችን ታደምጡታላችሁ።
ከተለያየ የኢትዮጵያ ክፍል መቀሌ ዩኒቨርሲቲ ተመድበው ትምህርታቸውን ያጠናቀቁ ተመራቂ ተማሪዎች በዩኒቨርሲቲ ውስጥ ለነበራቸው ቆይታና ቀጣይ እቅዳቸው ሀሳባቸውን አጋርተውናል።
ሁሉም ሰው ከመንግስት ጎን ሆኖ መስራት ካሰበና መለወጥ ካሰበ ይለወጣል። ሁሉም ሰው ጥሩ አስተሳሰብ ካለውና ሀገሪቷን አሳድጋለሁ ጥሩ ነገር ካሰበ መለወጥ እንደሚችልና ሀገሪቷን መለወጥ እንደምትችል ነው እኔ የሚሰማኝ።
ሙሉ ዝግጅቱን በኋላ ላይ እንመለሳለን። የዘጋቢ ፎቶግራፍ ሙያን ራሷ በራሷን ተምራ እየሰራች የምትገኝ ባለሙያ ወጣት ናት። የዛሬ የጋቢና እንግዳችን ናት።
አዎ የፎቶግራፍ ትምህርት ገብቼ የተማርኩት አይደለም። ነገር ግን የተለያዩ ድሎችን የተጠቀምኩ ወይም ራሴን በማስተማር ያገኘሁት ነገር ነው።
አብራችሁን ከቆያችሁ ሌሎች ዝግጅቶቻችንም ታደምጣላችሁ። ፕሮግራምን በመምራት ኤደን ገረመውና ጽዮን ግርማ አብረናችሁን ቆያለን።
በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ። ዜናውን ላስደምጣችሁ ጽዮን ግርማ ተመልሼ መጥቻለሁ። ጠቅላይ ሚኒስትር አብይ አህመድ ለሁለት ቀን ይፋዊ የስራ ጉብኝት ኤርትራ አስመራ ገብተዋል። ጠቅላይ ሚኒስትር አብይና ልዑካቸው አስመራ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም የኤርትራው ፕሬዚዳንት ኢሳያስ አፈወርቂና አማካሪያቸው አቶ የማነ ገብረአብ አቀባበል አድርገውላቸዋል። ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ በቤተ መንግስት ሀገር አዳራሽ ባደረጉት ውይይት የሁለቱን ሀገራት ትብብር በሚያጠናቀሩ ጉዳዮች ላይ መወያየታቸውን የኤርትራው የማስታወቂያ ሚኒስትር የማነ ገብረአብ በትዊተር ገጻቸው ላይ አስፍረዋል። በአማራ ክልል ከሰኔ 15ቱ ጥቃት ጋር በተያያዘ ተጠርጥረው በቁጥጥር ስር የሚገኙት ከፍተኛ የጸጥታ ዘርፍ ኃላፊዎች የረሃብ አድማ ማድረግ ከጀመሩ ከሶስት ቀናት እንደሆናቸው የብርጋደር ጄኔራል ተፈራ ማሞ ቤተሰብ ወይዘሮ መነን ኃይለማርያም ገለጹ።
የረሃብ አድማ ላይ ናቸው። አድማውም ያው ፍትህ አላገኘንም፣ እየተጉላላን ነው፣ የተመሰረተብን ነገር የለም። ስለዚህ ፍትህ ለማግኘት ነው፣ ካልሆነ ደግሞ ያው ተመሳጣን እዚሁ ንሙት ነው እነሱ አላማቸው። ተጠርጣሪ በሚል ብቻ ነው ተይዞ ያሉት። አናያቸውም፣ አልወጡልንም፣ ለእኛም ምን ስንላቸው ማለት ነው፣ ለሽንትም አንወጣም ብለው ነው
የክልሉ ፖሊስ ኮሚሽን ኮሚሽነር በበኩላቸው ትላንት ወደ ታሰሩበት ፖሊስ ጣቢያ መሄዳቸውን ጠቅሰው ጥያቄዎቻቸውን ተቀብለው ለጥያቄዎቻቸው አፋጣኝ ምላሽ መሰጠቱን ተናግረዋል። ከሰጡት አስተያየት ውስጥ ኮሚሽነር አበረ አዳሙ ይህን ተናግረዋል።
እስካሁን ለምንድን ነው ቤት ያልቀረቡት? ይሄ ክስ ያልተመሰረተባቸው የሚባለው ክስ ለመመስረት መጀመሪያ ምርመራ ማለቅ አለበት። አሁን ምርመራ የማጣሪያ ጊዜ እንጂ ክስ መስረቻ ጊዜ አይደለም። እና ደግሞ ክስ የሚመሰረተው ፖሊስ አይደለም። ፖሊስ ምርመራ ያጠራውን ምርመራ አለ ለሚመለከተው አካባቢ ይልካል። ከዛ በኋላ አካባቢ ያንን አይቶ ያስከስሳል አያስከስስም የሚለውን ከመረመረ በኋላ ነው ወደ ክስ መመስረት ወደ የቀጥለው የህግ ደረጃ የሚሄደው።
ዛሬ ምግብ እንደጀመሩም ኮሚሽነሩ አክለው ተናግረዋል። አስቴር ምስጋናው ከባህር ዳር ናት ይህን ዘገባ ያደረሰችን። ወደ ኬንያ እናልፋለን። ሰኔ 22 በኬንያ ፖሊስ ተይዘው የኬንያ ፍርድ ቤት ባለፈው ሐሙስ ወደ ኢትዮጵያ እንዲመለሱ የተወሰነባቸው የኢትዮጵያ ፍልሰተኞች እስካሁን አለመመለሳቸው ታውቋል። ኢትዮጵያውያኑ የተያዙት ናይሮቢ ካዮሌ በሚባል ቦታ ሲሆን አዘዋዋሪዎቻቸው ለወራት ቤት ውስጥ አቆይተዋቸው እንደነበር ለኬንያ ፍርድ ቤት ገልጸዋል። ገልሞ ዳዊት ነው ይህን ዘገባ ያደረሰን። የዩናይትድ ስቴትስ የተወካዮች ምክር ቤት አባል ኢልሃን ኡመር ትላንት በትዊተር ገጻቸው ላይ ባስተላለፉት መልእክት ሂጃብ ለብሰው በተወካዮች ምክር ቤት የአፈ ጉባኤ ወንበር ላይ ተቀምጠው የሚያሳይ የራሳቸውን ምስል አውጥተዋል። አያይዘውም ለፕሬዚዳንት ዶናልድ ትራምፕ እና የሀገሪቱ ዜጋ የሆኑትን የምክር ቤት አባል ወደ ሀገራቸው ሶማሊያ እንዲሄዱ በቅርቡ ሲጠይቁ ለቆዩት ደጋፊዎች መልእክት አስተላልፈዋል። እኔ በሚገባኝ ቦታ በህዝብ ተወካዮች ምክር ቤት ላይ ነው ያለሁት እና ብትለማመዱት ይሻላችኋል ሲሉ ኡመር መልእክት አስተላልፈዋል። ትላንት ማታ ቀደም ሲል ባስተላለፉት መልእክት ደግሞ ሟቿ እውቅ አፍሪካዊት አሜሪካዊት ገጣሚ ማያ አንጀሎ የተናገሩትን ጠቅሰዋል። በቃላታችሁ ትተኩሱብኝ ይሆናል፣ በአይኖቻችሁ ትቆርጡኝ ይሆናል፣ በጥላቻችሁ ትገድሉኝ ይሆናል። ያም ሆነ ግን እንደ አየሩ አደርጋለሁ የሚለውን ጥቅስ አስተላልፈዋል። ኩዌቶ በተባለች የጃፓን ከተማ በአንድ የተንቀሳቃሽ ስዕል ስቱዲዮ ውስጥ በተነሳ እሳት ቢያንስ 23 ሰዎች ሞተዋል ወይም እንደ ሞቱ ተገምቷል ሲሉ ባለስልጣኖች ተናግረዋል። እሳቱ ሆን ተብሎ የተለኮሰ ነው የሚል ጥርጣሬም አለ። አድማጮች፣ ለሰዓቱ የያዝናቸው ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዜናዎቻችን ወይም ዘገባዎቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረመው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የጋቢና ዝግጅታችን ይቀጥላል። ወደ ቀዳሚው ዘገባችን ስናልፍ ዛሬ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ የተቃውሞና የድጋፍ ሰልፍ ተደረገ። ሀብታሙ ስዩም በቦታው ተገኝቶ ከሁለቱም ወገን ወጣቶችን አነጋግሮ ተከታዩን ዘገባ አሰናድቷል።
የህሊና እስረኞች ይፈቱ! ይፈቱ! የፖለቲካ እስረኞች ይፈቱ! ይፈቱ! ጋዜጠኞች ይፈቱ! ይፈቱ!
አመሰግናለሁ ጽዮን። እንግዲህ ዛሬ ዋሽንግተን ዲሲ ቀደም ብለሽ እንደገለሽው በሚገኘው የኢትዮጵያ ኤምባሲ ፊት ለፊት ኢትዮጵያ መንግስትን የሚያወግዙና የሚደግፉ ተገኝተው ድምጻቸውን አሰምተዋል። የዶክተር አብይ አስተዳደር ሀገሪቱን እየመራበት ያለውን መንገድ ተችተው ንግግር ካደረጉት መካከል ራሱን የአዲስ አበባ ባላደራ ምክር ቤት እያለ የሚጠራው ስብስብ ምክትል ሰብሳቢ ሆነው በቅርቡ የተሾሙት አቶ ኤርሚያስ ለገሰ ይገኛሉ። እሳቸው ሀገሪቱ አደጋ ላይ ናት ሲሉ በንግግራቸው ላይ ጠቅሰዋል።
ይህ ሀገራችን ጥያቄ ኢትዮጵያ እንደ አገርና ሕዝብ የመኖር ያለመኖር ጥያቄ ሆኗል። በአሁን ሰዓት በተለይም ከቅርብ ጊዜ ወዲህ በአገራችን ውስጥ እየሆነ ያለውን ስንመለከት በተለይም የህሊና እስረኞች መበራከት፣ የመረጃ መታፈን፣ የጋዜጠኞችና የነጻ ፕሬስ ላይ የሚደርሰው ማስፈራሪያ በአዲስ አበባ ባላደራ ምክር ቤት ባልደራስና የተለያዩ የፖለቲካ ድርጅቶች ላይ እየደረሰ ያለው ወከባና ኢፍትሃዊ እርምጃ እየተበራከተ መሄድ የወደፊቱን ተስፋ የሚያጨልም ሆኗል።
እንግዲህ በአሜሪካ ምድር ከኢትዮጵያ ኤምባሲ ፊት ለፊት ኢንተርናሽናል ድራይቭ ተብሎ ከሚጠራው መንገድ ውዲና ውዲያ ሆኖ ነበር ድጋፋቸውና ተቃውሟቸውን የሚገልጹ ተሳታፊዎች የነበሩት። እነሱን ለማነጋገር ሞክሬያለሁ። በመጀመሪያ መንግስት በአሁኑ ሰዓት እየወሰደ ያለውን እርምጃ ተቃውሞ ከወጡት መካከል ሁለቱን እንስማ።
ኦኬ፣ ስሜ ወንዶሰን እባላለሁ። የመጣሁት ከቨርጂኒያ ነው። ኦኬ፣ እዚህ የመጣሁበት ዋና ምክንያት በኢትዮጵያ ውስጥ እየተደረገ ያለው እንቅስቃሴ ትላንትና ስንቃወሙ ወደ ነበረው ወደ ዲክታተርሺፕነት እየተቀየረ በመሆኑ ነው። አንደኛ። ሁለተኛ፣ በኢትዮጵያ ውስጥ አለ የተባለውን ለውጥ እዚህ አካባቢ ያለው ኢትዮጵያም ከኢትዮጵያ ውጭም የነበረው ኢትዮጵያዊ ብሔርተኛ ደግፎት የወጣበት ሁኔታ ነበር የነበረው። ያ ኃይል ግን አሁን ወደ ኋላ ተገፍቶ ተጽዕኖ ለሚያደርሱ የሚችሉ በብሔር የተደራጁ ድርጅቶች ኢትዮጵያ ውስጥ እጅ መጠምዘዝ እየቻሉ ነው የኢትዮጵያ መንግስት እና በኢትዮጵያ ብሔርተኝነት የተደራጁ ኃይሎችንም ለመቃወም ነው የመጣሁት እኔ በፐርሰናሊ። እነዚህ ኃይሎች ኢትዮጵያ ብሔርተኛውን አደራጅተው ለኢትዮጵያ ብሔርተኛ መብት መቆም እንዲችሉ መልእክቴን ለማስተላለፍም ጭምር ነው የወጣሁት፣ ድምጽ ለመሆን ነው የመጣሁት።
ጤና ይስጥልኝ፣ ስሜ ሄኖክ እባላለሁ። እኔ የመጣሁት ፌስቡክ ላይ ምናምን ላይቭ አይቼ ነው እና እዚህ ነገሩን ለማያየት ነው የመጣሁት። እኔ በበኩሌ የአብይ ደጋፊ አይደለሁም። ለምን የአብይ ደጋፊ ያልሆንኩት በዘሩ በሃይማኖቱ በማንነቱ ሳይሆን በስራው ነው። የሚሰራው ስራ ብዙ ሰው በብላይንድ ዝም ብሎ በአይኑን ሸፍኖ ነው አብይን የደገፈው። ቢካዝ መጥቶ ያወራው ነገሮች የሚናገራቸው ነገሮች አንድ ሀገርን የሚያረግ ኢትዮጵያን የሚያበጸልግ ኢትዮጵያን ትልቅ የሚያደርግ ነገር ስለሆነ ብዙ ሰው ተከትሎታል። የአብይ ባክግራውንድ ደግሞ ሲታይ ስራው ምንድን ነበረ፣ በሱ ታይም ምን ሀፕን አድርጓል የሚባለውን ነገር ማንም ሰው ኮሽን አላረገም። አሁን የሚደረገው ነገር አንዳንዱ አብይን ሰው ስለተቃወመው ብቻ በዘሩ ነው የተቃወመው በማለት ዘረኝነትን ተመክተው እዚህ ጋር መጥተው አብይም የተቃወመው በኦሮምነቱ ነው ብለው ሰውን በዘረኝነት መንገድ እየጠቀሙ ነው። ሁለቱም የሚናገሩት ኢትዮጵያ ውስጥ ሰላም እንዲኖር፣ ኢትዮጵያን ውስጥ እኩልነት እንዲኖር ነው የሚናገሩት። ሁለቱም በኩል ሁለቱም ሰምቼ በዛኛውም ሳይድ ያለው በዚኛውም ሳይድ ያለው ግን የእልህ ነገር ሆኖ የዘር ነገር በዘር ጨዋታ እየተጫወቱ ነው እንጂ በቴብል ላይ ቁጭ ብለው በስርዓት በፕሮፌሽናል ወይ ቢወያዩበትና በጥያቄ ቢመላለሱ ሁለቱም የሚሉት ነገር የኢትዮጵያን ደህንነት ነው።
አሁን በስልጣን ላይ ያለው አስተዳደር ሀገሪቱንም በጠቅላይ ሚኒስትር የሚያስተዳድሩትን ዶክተር አብይ አህመድ እንቅስቃሴዎች ደግፈው ከወጡት መካከል በተመሳሳይ ከሁለቱ ጋር አጭር ቆይታ አድርጌያለሁ፣ እንደሚከተለው ይሰማሉ።
እኔ ስሜ ብርሃኔ ቤካ ገለቶ እባላለሁ። የዋሽንግተን ዲሲና አካባቢ ነዋሪ ነኝ። ዶክተር አብይ የሚሰራውን ስራ ከሚደግፉትና ከሱ ጋር ከሚቆሙ ሰዎች አንዱ ሆኜ ነው እዚህ የተገኘሁት ማለት ነው። ምክንያቱም ከዚህም በፊት እኛ በኢትዮጵያ ታሪክ የምናውቀው አንድ የመፈንቅለ መንግስት ሙከራ ሲደረግ ርሸና ነው። ለምሳሌ በኢትዮጵያ ውስጥ የተደረገውን የቀይ ሽብርን ማስታወስ አለብን። መፈንቅለ መንግስት ሲሞከር ተረሸኑ። ዶክተር አብይ ስርዓት ግን ያደረገው ተጠርጣሪዎቹን ነው ወደ እስር ያመጣቸው። እንደገና ደግሞ ባልደራስም አብይ ወይም ስርዓቱ ወይም ታከለ ኡማ ትሰብሰቡ ብሏቸው አያቅም፣ ከልክሏቸው አያቅም። የመሰብሰብ መብት አላቸው። ያልሆነውን የዶክተር አብይ ለሰላምና ለፍቅር የቆመውን ኢትዮጵያን በሰላማዊ መንገድ ወደ ዲሞክራሲ እንድትሻገር ሌሊትና ቀን እየሰራ ያለው ለማጠላሸት ለፖለቲካ ፍጆታ ብለው ለማጠላሸት የወጡትን አልደግፋቸውም ማለት ነው።
አትሌት ፈይሳ ቱሴ ይባላለሁ። የምኖረው ዋሽንግተን ነኝ። በአሁኑ ጊዜ የኦሮሞ ሚሆን የአማራ ሚሆን ምንም የማያውቁት ዜጎች እያለቁ ነው። የትግራይ ሚሆኑ የደቡብ ሚሆኑ እያለቁ ነው። ምንም በማያውቁት ምንም የሚያውቁ ለራሳቸው ስልጣን ለመፈለግ ስልጣንን ወደ ብር መመንዘር ለደሃ መቆም ለተቸገረው ህብረተሰብ መቆም የታመመው ለማሳመም እንዲህ አይነት ነገሮችን ከመፈለግ ውጪ ሰውን ለመግደል ሰውን ለማስገደል የሚነሱት ህብረተሰቦች ከሀገር በድሮ ጊዜ እኛ ወደ ሀገራችን መመለስ ትተን ነው የሰው ሀገር የምንኖረው። በአሁኑ ሰዓት ማንኛውም ኢትዮጵያዊ ዜጋ ኢትዮጵያዊ ትውልድ የሆነ ወደ ሀገሩ መጥቶ መኖር ይችላል። ሀገሩ ላይም የፈለገው ነገር መስራት ይችላል ተብሎ ወደ ሀገር እየገባ ነው። ድሮ መግባት የማንችል ሰዎች ወደ ሀገር ቤት እየሄድ ነው። ከዚህ በላይ ነጻነት ምን አይነት ነጻነት ነው የሚፈለገው? ይህንን ነው እኛ የምንጠይቆ። ዶክተር አብይ ደግሞ ይሄ ነገር ህግን የማስከበር ስልጣን ያንሳል ሀገራችን ነው።
እንግዲህ ጽዮን፣ ዶክተር አብይ አህመድ ወደ ስልጣን ከመጡ ወዲህ በተቃውሞ ደረጃ በአሜሪካ የኢትዮጵያ ኤምባሲ ፊት ለፊት ሰልፍ ሲደረግ ይሄ የመጀመሪያው ነው። ከስፍራው እስክለቅ ድረስ ሰልፈኞቹ አምባሳደር ፍጹም አረጋ የተቃውሞ ደብዳቤያቸው እንዲቀበሏቸው እየጠየቁ ነበረ። ይህ ዘገባ እስከሚቀርብበት ሰዓት ደብዳቤያቸውን ስለመቀበላቸው መረጃው እስካሁን ድረስ የለኝም። አመሰግናለሁ።
ሀብታሙን ላደረሰን ዘገባ እናመሰግናለን። አድማጮች፣ አሁን ወደ ሌላ ዘገባ እንሻገራለን። ወጣት ነው ያዝንላችሁ። ህሊና አበበ ትባላለች። ስለ ስራዎቿ ስላካፈለችን በጋቢና አድማጮች ስም እያመሰገንን እንግዲህ ህሊና የፎቶግራፍ ባለሙያ ናት። የዘጋቢ ፎቶግራፍ ሙያን በራሷ ለራሷ ተምራ እየሰራች ትገኛለች። ስራዎቿን በአዲስ ፎቶ ፌስት በኒውዮርክና በተለያዩ ሀገራት አሳይታለች። ከኤደን ገረሞ ጋር ቆይታ አድርጋለች።
ፎቶግራፊ የጀመርኩ 5-6 ዓመታት ወዲህ ነው። ከዛ በፊት ለስዕል የተለየ ፍቅር ነበረኝ። ልጅ ሞኜ ስዕል ትምህርት ቤት ገብቼ ነበር የተወሰነ ጊዜ እና ወደዛ ያለኝ ስሜት ነበረ። ከዛ በተጨማሪ ደግሞ በቤት ውስጥ አባቴ ትልቅ ተጽዕኖ እንዳደረገ አስባለሁኝ። የድሮ ወይም በፊት እህቶቼና ወንድሜን ፎቶግራፍ ያነሳ ነበር እና ብላክ ኤንድ ዋይት ፎቶዎች በቤት ውስጥ አይ ነበር እና እሱም ተጽዕኖ ያደረገ ይመስለኛል። ከጊዜ በኋላ ግን ራሴ ትንሽ ካሜራ ገዛሁኝ። እዛ ፎቶ ማንሳት ጀመርኩ። ያው አካባቢ ያለውን ነገር በሙሉ እንግዲህ አዲስ ስትሆኚ ያው ትሞክሪያለሽ አዲስ ነገር ለመግለጽ እና ከዛ ወዲያ ደግሞ ያው የበለጠ ፎቶግራፊ ትልቅ መሳሪያ እንደሆነ ስረዳ እንደዛ ፎቶግራፊ ጀመርኩ። የተሰው የተጠቀመበት ካሜራ ነበር እና ለእኔ ትልቅ ነገር ነበረች እቺ ካሜራ። ከዛ ግን ከጊዜ በኋላ የተጠቀማቸውን ወይም ያነሷቸውን ፎቶዎች ለአንድ ትንሽ ጋዜጣ ሰራ ነበር እና እዛ ላይ ፎቶዎቹን በሙሉ ራሴ ነበርኩኝ ኤዲት ማደርጋቸው እና ያው ሰዎች የተለያየ አስተያየት ሲሰጡ የሚው ጥሩ ነው በርቺ የሚል ነገር ሳይ የበለጠ ገፋፋኝ። ያው የፎቶግራፊን ጥራት ትምህርት ቤት ገብቼ የተማርኩት አይደለም፣ ነገር ግን የተለያዩ ድሎችን የተጠቀምኩ ወይም ራሴን በማስተማር ያገኘ ነገር ነው። እናም ከዛ ባለፈ ደግሞ በማንበብ ሰዎችን ስራዎች ከዚህ በፊት ያሉ ፎቶግራፈሮች ምን አይነት ስራ ሰጥተዋል የሚለው በማለት የተረዳሁት ነገር ነው። የበለጠ እሱ የጎለለሰልኝ ስቱዲዮ የለኝም፣ ነገር ግን የምሰራው የፎቶ አይነት የዶክመንተሪ ፎቶግራፊ ይባላል። ይህ ማለት የአንድን ታሪክ ወይም ረዥም ጊዜ ባለ ሂደት ውስጥ የምታሳይበት ነገር ነው እና ይህም አንድ ሊስትሮ ልጅ መንገድ ላይ ጃዝላ የምጠርግ ልጅ አየመኝ እና በአጋጣሚ እሷን ሳይ ያንን ታሪክ ማሳየት ፈለግኩኝ። ልጅቷን ፎቶግራፍ ፍቃድ ጠየኳት፣ ተስማማ። ያው የእሷን ታሪክ ካገኘው ጊዜ ጀምሮ መከተል ጀመርኩኝ እና የበለጠ ያ ሁኔታ ለእኔ ትልቅ ትምህርትን ሰጥቶኛል።
ይህን የዶክመንተሪ የፎቶግራፍ ዘርፍ ከምን ተነስተሽ መረጥሽው?
ቅድም እንዳልኩሽ ያው ፎቶግራፊ ትልቅ ሙያ ነው። ከሌሎች ሀገር ጋር ብናስተያየው ኢትዮጵያ ውስጥ ፎቶግራፊ እንደ ሙያ በተለይ አንድ ነገር ለመዘገብ እና ለማሳየት በሚል መንገድ ብዙም አልተጠቀምበትም ብዬ አስባለሁ። ብዙ መነገር ያለባቸው ታሪኮች አሉ። ኢትዮጵያ ውስጥ ብዙ ጊዜ እኛ ታሪክ የሚነገረው በውጭ ዜጎች ነው። ያው የተለያዩ ፎቶግራፈሮች ኢትዮጵያ ውስጥ መጥተው ፎቶ አንስተው ይሄዳሉ። ነገር ግን እኛ የራሳችን ኢትዮጵያ ውስጥ ብዙ ታሪክ ያለን፣ ከታሪክን ባለፈ ደግሞ እያንዳንዱ ሰው የተለያየ አኗኗር የተለያየ ነገር ውስጥ ያልፋል። ስለዚህ እኛ እንደ ኢትዮጵያውያን ከኛ በላይ የሚያውቅ አይመስለኝም የራሳችንን ማንነት። ስለዚህ ባለን ነገር በምንችለው መንገድ ማሳየት አለብን ብዬ አስባለሁ።
ፎቶዎችሽን እንዴት ነው የምታሳየው? እስከ ዛሬ ሴት የት አሳይተሻል?
አሁን ስራዬ አሜሪካ ውስጥ ኒውዮርክ ከተማ ላይ በየአመት ሚካሄድ ትልቅ የፎቶግራፊ ፌስቲቫል ላይ ታይቷል። ከዚህም በተጨማሪ አፍሪካ ውስጥ ደግሞ አዲስ አበባ በአዲስ ፎቶ ፌስ ላይ ታይቷል። እንዲሁም በወርልድ ፕሬስ ፎቶ በሚዘጋጅ ፊንላንድ ላይ እና ሌሎች አውሮፓ ሀገራት ውስጥ የመታየት እድል አግኝቷል። እንግዲህ እነዚህን እድል ያገኘሁት ያው እንደኛ የተለያዩ ትሬኒንጎችን ኢንተርኔት ላይ ማያቸውን እድሎች ከታተላለሁኝ አመለክታለሁ። ከዛ ብዙ ጊዜ ተቀባይነት አግኝቷል ራሱ በዚህ ምክንያት መስሁን ላገኘች ያልኩት። ነገር ግን ሌሎች ፎቶግራፊ የሚወዱ ሰዎች እነዚህን ሁኔታዎች እንዳሉ ቢረዱም ይጠቅማቸው ይችላል። የተለያዩ ፌስቲቫሎች አሉ አፍሪካም ውስጥ ያይዛኛ እንዲሁም በተለያዩ ሀገራት እና ኢንትረስት ላለው ሰው ሊረዳ ይችላል እያስባሉ።
ማህበራዊ ድረገጽን ስራሽን ለማስተዋወቅ ምን ያክል ረዳሽ? እንዴት ነው የምትጠቀሚበት? እሱንም
ማህበራዊ ገጾች አሁን እንግዲህ ብዙዎቻችን ያቀራረቡ ነው አሁን ያሉት እና አይቲ ትልቅ ተጽዕኖ ያለው ይመስለኛል። ምክንያቱም አንደኛ ራስሽ የራስሽን
መረጃ የምታሳይበት ነገር ነው። ኃላፊነት ይፈልጋል። ነገር ግን ስራዎችን ሰዎች በቀላሉ እንዲያገኙ ያደረገ ይገኛል።
በጣም ታደንቂው የፎቶግራፍ ጥበብ ባለሙያ ማንን ነው?
ከባድ ጥያቄ ነው። ምክንያቱም ብዙ ሰዎች አሉ ማደንቃቸው ወይም ስራቸውን ማከብራቸው ሰዎች አሉ እና ይሄ ነው ማለት ይከብደኛል። ነገር ግን ምናልባት ምን አይነት ስራዎች ብዬ ልግለጥልሽ ብገልጥልሽ ይሻለኛል።
እሺ።
በጣም ያስደስተኝ ፎቶግራፊ የአካባቢያችን ወይም ማህበረሰባችን ላይ ተጽዕኖ የሚያደርጉ ለምሳሌ አየር ንብረቱ ያለውን ለውጥ እንዴት ነው ማሳየት ያለብን? እቲም ፎቶግራፊ ብዙ ከማውራት አንድ ፎቶግራፊ ይበጣል ይባላል እና በዛ የሰዎችን እይታ መቀየር እንችላል እያስባለሁ።
ህሊና አበበ እንግዲህ ስለ ስራዎቿ ስላካፈለችን በጋቢና አድማጮች ስም እናመሰግናለን። ተከታዩ ዝግጅታችን ወደ መቀሌ ይወስደናል።
በቀዳሚነት ወደ አስተዋወቅናችሁና የእናንተን የወጣቶች ሀሳብ ወደሚደመጥበት ዝግጅታችን ነው የምናልፈው።
እንግዲህ ወደ ከአሜሪካ ድምጽ የሚተላለፈው የጋቢና ቪኦኤ ዝግጅታችን ነው። ተከታዩ በኢትዮጵያና በኤርትራ የሚገኙ ዘጋቢዎቻችን ከያሉበት ስለ እናንተ የሚልኩት ዘገባ የሚደመጥበት ሰዓት ነው። ለዛሬ ተራው መቀሌ የሚገኘው የሙልጌታ አጽባ ነው። ከመቀሌ ተመራቂ ተማሪዎች በዩኒቨርሲቲው የነበራቸው ቆይታ፣ በቀጣይ ያላቸውን እቅድና ተስፋ አነጋግሮ ተከታዩን ዘገባ አሰናድቷል።
ከነገ ወዲያ መቀሌ ዩኒቨርሲቲ ከሚያስመርቃቸው ተማሪዎች መካከል ሀና መኮንን አንዷ ናት። ከአዲስ አበባ መጥታ በዩኒቨርሲቲው 3 ዓመታት የተማረችው ሀና ለቅዳሜው የምርቃት ስነ ስርዓት የመመረቂያ ጋውን ከትምህርት ክፍሏ እየወሰደች ነው ያገኘዋት። በመቀለ በቆየችበት 3 ዓመታት ከህብረተሰቡ ይሁን ከተማሪዎች ጋር ብዙ ባህል የተማረችበት ጊዜ እንደነበረ ትገልጻለች።
ግቢ የነበረኝ ላይፍ በጣም ደስ ይላል። ከዚህ የምንማረው ከተለያየ ቦታ ከመጡት ተማሪዎች ጋር ነው። እሱንም ደግሞ ተቻችለን በመከባበር ባህላችንን ሼር በመደራረግ በቃ ደስ በሚል ሁኔታ ነው የተማርኩት ማለት ነው።
ሀና በማርኬቲንግ ትምህርት ክፍል ነው በዲግሪ የምትመረቀው። በቀጣይ በሙያዋ ለመስራት እንደምትፈልግ ነው የምትናገረው።
የመቀጠር እድልም ካለ ለመቀጠር፣ ካልሆነም ደግሞ መንግስት የብድር ሁኔታ እድል እያመቻቸ ስለሆነ እሱን እድል ተጠቅመን ከጓደኞቼ ጋር ራሳችንንና ሀገራችንን ለመለወጥ አስበናል ማለት ነው። ተስፋ ነው የሚታየኝ። ሁሉም ሰው ከመንግስት ጎን ሆኖ መስራት ካሰበና መለወጥ ካሰበ ይለወጣል። ሁሉም ሰው ጥሩ አስተሳሰብ ካለውና ሀገሪቷን አሳድጋለሁ ጥሩ ጥሩ ነገር ካሰበ መለወጥ እንደሚችልና ሀገሪቷን መለወጥ እንደምትችል ነው እኔ የሚሰማኝ።
በጋዜጠኝነትና ኮሚኒኬሽን ትምህርት ክፍል 3 ዓመታትን ተምሮ ከነገ ወዲያ ለሚካሄድ የምርቃት መርሃ ግብር እየተዘጋጀ ያገኘሁትም ንጉሱ በቃል ይባላል። ከአማራ ክልል እንደመጣ ነግሮኛል። የዩኒቨርሲቲ ቆይታው ብዙ ጓደኞች ያፈራበት መሆኑን ነው የሚገልጸው።
መቀሌ ዩኒቨርሲቲ በነበረኝ 3 ዓመት ቆይታ ጥሩ የሚባል ቆይታ ነበረኝ። ከማህበረሰቡ ከዩኒቨርሲቲው አካልም እንዲሁም ከተማሪዎች ከሌሎችም ማለት ነው። ብቻ በዚሁ በትምህርቱ አጋጣሚ ካገኘኋቸው አካላት ጋር መልካም ቆይታ ነበረኝ።
የተማረውን የጋዜጠኝነት ሙያ ተግባራዊ በማድረግ የኢትዮጵያ ሕዝቦች የቆየ ትስስር በሚያጎለብት መልኩ ለመስራት ማቀዱን ይገልጻል።
የሕዝቡ የነበሩ ትስስሮች አሉ አሁን ላይ የሻከሩ። በፊት ላይ ተሳስበ ተዋደ ተጋብተ ሁሉ ማለት ነው ከተለያየ የሚኖርበት ሀገር ስለ ነው እኛ ያንን ለማስቀጠል እኔ በተማርኩበት ምንድን ነው የሚይዝ አካል አለ እንደነገርኩ በጣም መጥፎ ነው ማለት የሚኖረው ፈተና ከባድ ነው። አንዳንዴ አብዛኛው ሚዲያዎች ስታይ አቋም አለው አይደል? አቋሙ እንድታራምድለት እንጂ ህዝቡ ተሳሰረ አልተሳሰረ ተዋደደ አልተዋደደ የሆነ ግድ የማይሰጡ አይነት ነገር አለ በአብዛኛው ስታየው ማለት ነው። እኔም በተማርኩበት እውነታን ነው ለህዝቡ የምታደርስ። ስለዚህ ማህበረሰቡ የተሻለ እኔ በምሰራበት ሚዲያ የተሻለ ግንኙነት እንዲኖረው የተሻለ ቅርርብ እንዲኖረው እሰራለሁ።
ሌላኛዋ በጋዜጠኝነትና ኮሚኒኬሽን ትምህርት ክፍል ተመራቂ ተማሪ ማህሌት ግርማ ከኦሮሚያ ክልል ነው የመጣችው። ዩኒቨርሲቲው ራስህን መቻል እየተማርኩበት ነው ትላለች።
ዩኒቨርሲቲ ቆይታችን አንድ ተማሪ ሊገጥመውን የሚችለውን ቻሌንጅም እንዲሁም ደግሞ በዛ በቻሌንጅ ውስጥ መማር ያለብኝን ነገር በግሌ ተምሬያለሁ ብዬ አስባለሁ። ከቤተሰብ ርቀ ራሱ የሆነ ያህል ስትመጣ የለመድከውን ምቹ ኤሪያ ለቀ ስትመጣ በራሱ ብዙ ቻሌንጆች አሉትና ከዛም በተጨማሪ ከብዙ ማህበረሰብ ጋር መኖር በራሱ ያለመነው ነገር ስለሆነ ያንን እንዴት አድርገን መኖር እንዳለብን ህይወት በቀጣይ ስምል ታስተምረን እንደምችል ብዙ ትምህርት ሰጥቶኛል ብዬ አስባለሁና ከማህበረሰቡ ጋር ስንመለከት ደግሞ መቀሌ በጣም ደስ የምትል የምትወደድ ህዝቡም ሰው ተቀባይ ነው። ደስ የሚል ግንኙነት ነበረ። ከሰላሙም አንጻር በጣም ደስ የሚል ጥበቃ ስለነበረ ይህን ሶስት አመት ሙሉ ያን ያህል የተጋነነ ለህይወት ወር ለሆነ ነገር የሚያሰጋ ስጋት ሳይገጥመን እስካሁን ደርሰናል።
እሷም በቀጣይ በምትሰራበት መገናኛ ብዙሀን ህዝብና ሀገር የሚጠቅም ስራ ለመስራት መዘጋጀቷን ትገልጻለች።
ከጋዜጠኝነት ኤቲክስ አንዱ ጉዳትን መቀነስ የሚባሉ ነገሮች እና አሁን ላይ የምናያቸው ነገሮች ሚዲያውም ያለውን ነገር ከማዳፈን የህዝቡን ጩኸት ወይም ረብሻውን ከማቀዛቀዝ ይልቅ ያንን ነገር የማራገብና ህዝቡን ሞር ስሜታዊ እንዲሆንና እንትን የማድረግ ነገሮች አሉ። እኔ ግን ጉዳትን ለመቀነስ አንድን ነገር በታማኝነት ትክክለኛውን ኢንፎርሜሽን በማቀበል ግን ጉዳት የሚያመጡት ነገሮች ደግሞ በመቀነስ ሰው ወደ ስሜታዊነት እንዳይገፋፋ ይባስ ጸብ አስጫሪ የሆኑ ሀሳቦችን ሚዲያው ከመቆስቆስ ይልቅ ያንን ቢተው እኔም በግሌ ያንን ለማድረግ ነው ማስበው። በምሰራው ስራ ከምንም ነገር ነጻ ሆኜ ትክክለኛ የሆነውን ነገር ለህዝብ መቆም እንፈልጋለሁ እና ስናየው የሀገራት ሁኔታ ተስፋ ያለው አይመስልም። ሰው እርስ በርስ ይጋጫል፣ ወንድም እህቱን ምናምን። ግን ብዙ ባሳለፍናቸው አመታቶች ባሳለፍናቸው መንግስታቶችን ብንመለከት የመጀመሪያ አይደለም ለኢትዮጵያውያን እንደዚህ አይነት ቻሌንጅ። ምናልባት አሁን ላይ ዲሞክራሲ ኦሪዮ ነገር አለበት በምንልበት ይሄ ነገር መከሰቱ ትንሽ ሊያስደነግጥ ቢችልም ያን ሁሉ አልፈናል። ብዙ አይነት ስርዓቶችን አልፈን ዛሬ ደርሰናል። ስለዚህ ያኔ የረዳን ፈጣሪ ከኛም ጋር ነው ብዬ አስባለሁ እና አሁን ያለውን ነገር የእኛም ድርሻ ተካቶበት ከፈጣሪ እርዳታ ጋር እንደገና ወደ ሰላም፣ ወደ አንድነት እንደምንመለስ ተስፋ አለኝ።
መቀለ ዩኒቨርሲቲ ቅዳሜ ሐምሌ 13 2011 ዓ.ም ለ27ኛ ጊዜ ተማሪዎቹን ያስመርቃል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ሙልጌታ አጽባህና ተወያዮቹን እናመሰግናለን። አሁን ሰዓቱ የሙዚቃ ነው። ብሩክታዊት ጌታውን ወይም ቤቲጂ ለጋቢና አድማጮች ምርጫ አላት።
ብስኩተር ጣራው ሸንተረ ጋራው የአምላክ ጥበብ ነው ባንቺ ታየው። ቤቲጂ ነኝ የምታዳምጡት ጋቢና ቪኦኤ ነው። ሀገሬን ነው ዘፈን ጋብዣቸዋለሁ።
ብስኩተር ጣራው ሸንተረ ቀራው የአምላክ ጥበብ ነው ባንቺ ታየ። የአየሩ ምቾት ሁሌ የሚናፈቅ ቅርሳ ቅርሱማ ልብ የሚሰርቅ ግን ይሄ ነው ወይ አገር ማለት chano yemutule yetafu karo yetalekasa yapatu chachin demi fasaso lebuna unaboroi waislan jarao le arabitu Afele mi da ora ye owe agar male lesbis bcha no we mo tulet ora ye no we agar male lesbis bcha no we men mo tulet.
እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ኤደን ገረመው፣ ዝግጅታችን ሲያቀናብርልን የቆየው ሞክቢል ያቤሮ ነው።
ጉዟቸው የሰመረ ይሁን እያልን በጀመር ነው የቤቲ ጂ ሙዚቃ እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኝ።
Hulu vandirai bono sinesa Hulu milowetai Melkam mihonai Lum terfot yatai Sachin mibazai Tefalm
ኩን ራዲዮ ሰገሌ አሜሪካቲ